ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል መደበኛ ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም ሰንደቅ ዓላማንና ህዝባዊ አመፅን በሚመለከት በቀረቡ ትንታኔዎች የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በወያኔ አገዛዝ የታወጀውና ባለፈው ሳምንት አርብ በቁጥር ማጭበርበር በፓርላማው እንዲጸድቅ የተደረገውን አፋኝ አስቸኳይ ጊዜ አዋጅ በመቃወም ከሰኞ የካቲት 26 ቀን ጀምሮ ተግባራዊ እንዲሆን ታቅዶ የነበረው የሶስት ቀን የሙት ከተማ አድማና አመጽ በተለያዩ ከተሞች በተሳካ ሁኔታ የተደረገ መሆኑን ከየቦታው ከተገኙ መረጃዎች ለማወቅ ተችሏል። በአዲስ አበባ ዙሪያ በሚገኙ የቡራዩ፣ የለገጣፎ፣ የሰበታ እንዲሁም ሱልልታ አካባቢዎች በአመጹ በመዋጣቸው ከአዲስ አበባ በአራቱም አቅጣጫዎች የሚወጡና የሚገቡ ተሽከርካሪዎች እንቅስቃሴ ሙሉ በሙሉ መስተጓጎሉን ለማወቅ ተችሏል። በተለያዩ ከተሞች የታቀዱት አድማዎችና መጾች በተሳካ ሁኔታ መካሄዳቸውና የትራንስፖርት አገልግሎቶች ከመቋረጣቸው በላይ የገበያ ቦታዎችና የመንግስት መስሪያ ቤቶች ተዘግተው የዋሉ መሆናቸውም ታውቋል። አድማዎቹ ከተካሄዱባቸው ከተሞች መካከል አስበተፈሪ፣ ጭሮ፣ ነጆ፣ ቄለም፣ ምዕራብ አርሲ፣ አረማያ፣ ሞያሌ፣ ነቀምት፣ ወሊሶ፣ ካንካ፣ አዲስ ወለቴ፣ ቱሉ ቦሎ፣ ሻሸመኔ፣ ወልቂጤ፣ ቢሾፍቱ፣ አለምገና፣ አዳማ፣ ድሬዳዋ፣ ጅማ ይገኙባቸዋል። የአጋዚ ጦር አባላት በአስበተፈሪ አንድ ሰው ሲገሉ ከጅማ ወደ ሚዛንና ቦንጋ በሚወስደው መንገድ ላይ በአካባቢው ወጣቶች ላይ ተኩስ ከፍተው አራት ሰዎች ማቁሰላቸውን የዜና ምንጮች ጨምረው ገልጸዋል። እሁድ የካቲት 25 ቀን በጊምቢ፣ ባምቦና በደምቢዶሎ የወያኔ አጋዚ ጦር አባላት አምስት ሰዎች መግደላቸውንና ከ18 በላይ በጥይት ማቁሰላቸውን ሐኪሞች መስክረዋል። የወያኔ ቴሌቪዥን ባምቦ፣ በጊምቢ፣ በሂርናና በጅማ እንቅስቃሴዎች እንደሌሉ በይፋ ተነግሯል። የወያኔ ኮማንድ ፖስትን በማህበራዊ ሚዲያዎች የሚተላለፉ መልእክቶች ህገወጥ መሆናቸውን ጠቅሶ ህዝቡ የዘወትር ስራውን እንዲሰራ ጥሪ አድርጓል። የኦሮሚያ ህዝብ ግንኙነት ኃላፊም በትዊተር ባስተላለፈው ዜና በተለያዩ አካባቢዎች አመጾች መኖራቸውን እንዲሁም የሰው ህይወት መጥፋቱን፣ ንብረት መውደሙንና የትራንስፖርት አገልግሎቶች አለመኖራቸውን አምኖ ህዝቡ ስራውን እያከናወነ ጥያቄዎቹን በተገቢው መንገድ እንዲያቀርብ አሳስቧል። ማክሰኞና ረቡዕ በርካታ ከተሞች አመጹን ይቀላቀላሉ ተብሎ የሚጠበቅ ሲሆን አጠቃላይ ሁኔታውም የሀገሪቱን ኢኮኖሚ ክፉኛ ሊጎዳ ይችላል ተብሏል። እሁድ ምሽት ላይ በአዲስ አበባ መውጫና መግቢያ እንዲሁም በየመንደሩ መግቢያ በሮች ላይ ተሽከርካሪና የመንገደኛ የነበሩ ሲሆን በበርካታ አካባቢዎች ከፍተኛ መጨናነቅ የተነሳ መንገዶች ተዘግተው አምሽተዋል። ከፖሊሶች የፍተሻ ዘዴና ከተፈተሹ ሰዎች መረዳት እንደተቻለው የፍተሻው ትኩረት የጦር መሳሪያ ላይ እንደነበር ለመገንዘብ ተችሏል። ሰኞ በአዲስ አበባ ሉካንዳ የሚባለውን ሰፈር አልፎ በሚገኙ በፊሊ ዶሮ፣ ባሽዋ ሜዳ አካባቢዎች በተፈጠረ ግጭት ምክንያት በአጋዚ ጦር የህዝብ ደም እንደፈሰሰ መረዳት ተችሏል። ዝርዝር ዜናውን በማክሰኞ ምሽት ይዘን እንቀርባለን። የሰማያዊ ፓርቲ የውጭ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ሰኞ ከዝዋይ እስር ቤት ተፈቷል። ዮናታን 3 ዓመት ከስድስት ወር ለሚሆን ጊዜ በእስር ቤት የቆየ ሲሆን በቅርቡ በህዝብ ትግል ግፊት እስረኞችን ከመፍታት በተወሰነው ውሳኔ መሰረት እንዲፈታ ከተደረጉት መካከል አንዱ ቢሆንም ጥፋተኛነቱን እንዲያምን የቀረበለትን ቅድመ ሁኔታ አልቀበልም በማለቱ በእስር ቤት ቆይቶ እንደነበር ይታወቃል። የትራንስፖርት አገልግሎት ሙሉ በሙሉ በመቋረጡ ምክንያት ከቤተሰብና ከዘመድ ጋር መገናኘት ያልቻለ መሆኑም ተነግሯል። በብዙ ሺህ የሚቆጠሩ የፖለቲካ እስረኞች በተለያዩ ቦታዎች በሚገኙ የማጎሪያ እስር ቤቶች ያሉ በመሆናቸው ሁሉም እስኪፈቱ ትግልን ማጧጧፍ ያስፈልጋል ተብሏል። የአባይ ግድብ በአምስት ዓመት ጊዜ ውስጥ እንዲሞላ የወያኔ አገዛዝ አቅዷል በማለት ባለፈው ሳምንት ረቡዕ አልሽሩክ የተባለው የግብጽ የግል ጋዜጣ የዘገበውን ዜና የግብጽ ባለስልጣኖች ስለ ሁኔታው የሚያውቁት ምንም መረጃ እንደሌለ መግለጻቸውን አልመሰሪ አልዩም የተባለው ሌላ ጋዜጣ በአምዱ ዘግቧል። ጋዜጣው ስማቸው እንዲጠቀስ ካልፈለጉ የግብጽ ከፍተኛ ባለስልጣን ባገኘው መረጃ መሰረት የግብጽ ባለስልጣኖች ባለፈው በየካቲት 17 እና 18 አቅዶ የነበረው ስብሰባ በወያኔ አገዛዝ ጠያቂነት መሰረዙን ብቻ የሚያቆም ሆናቸውን እንጂ ስለ ግድቡ አሞላል ከወያኔ የተላከ መረጃ እንደሌላቸው ገልጸዋል። በካይሮ የሚገኘው የወያኔ ኤምባሲ ተጠይቆ ስለ ጉዳዩ የሚያቀው ነገር እንደሌለ ገልጿል ተብሏል። በእንግሊዝ ሀገር በቢርሚንግሃም ላለፉት 4 ቀናት በተደረገ የቤት ውስጥ አትሌቲክስ ውድድር ኢትዮጵያውያን አትሌቶች አሸናፊ መሆናቸው ተዘገበ። ገንዘቤ ዲባባ በሴቶች 1500 እና 3000 ሜትሮች ተወዳድራ አንደኛ በመውጣት 2 የወርቅ ሜዳሊያ ስታገኝ፣ ዩሚፍ ቀልጀታ በወንዶች 3000 ሜትር፣ ሳሙኤል ተፈራ በወንዶች 1500 ሜትር አሸናፊ በመሆን ሁለቱም የወርቅ ሜዳሊያዎች አግኝተዋል። ሰለሞን ባሪጋ በ3000 ሜትር ሁለተኛ በመሆኑ የብር ሜዳሊያ አግኝቷል። ኢትዮጵያውያን አትሌቶች በአጠቃላይ 4 የወርቅ ሜዳሊያና 1 የብር በማስገኘት ኢትዮጵያ ከዓለም ሁለተኛ ከአፍሪካ አንደኛ ደረጃ እንድትሆን አድርገዋታል። አትሌቶቻችንን እንኳን ደስ አላችሁ እንላለን። ባለፈው ሳምንት በቡርኪና ፋሶ ዋና ከተማ በኦጋዱጉ ውስጥ በሚገኝ ወታደራዊ ጦር ሰፈር እና በፈረንሳይ ኤምባሲ በተካሄደው ጥቃት አንድ የተባረረ የቡርኪና ፋሶ ወታደር መሳተፉ ታውቋል ተባለ። በተኩስ ልውውጥ የተገደሉት አስከሬን ሲመረመር አንደኛው ከ7 ዓመት በፊት በጦር ውስጥ የነበረና በዲሲፕሊን ጉድለት የተባረረ ወታደር መሆኑ ይታወቅ ተችሏል። ጥቃቱ ኢላማ ያደረገው ከፍተኛ መኮንኖች የሚሰበሰቡበት አዳራሽ ላይ ሲሆን፣ በአጋጣሚ ብዙዎች በአዳራሹ አለመኖራቸው ሊተርፉ ችለዋል ተብሏል። ከአልቃይዳ ጋር ግንኙነት ያለው በማሊ የሚንቀሳቀስ የእስላማውያን ቡድን በሁለቱም አካባቢዎች ለደረሱ ጥቃቶች ኃላፊነቱን ወስዷል። ቡድኑ ይህንን እርምጃ የወሰደው በቅርቡ የፈረንሳይ ወታደሮች በቡድኑ አባላት ላይ ግድያ በማካሄዳቸው ያጸፋ እርምጃ መሆኑንም ገልጿል። በጥቃቱ ከተገደሉት የቡርኪና ፋሶ ወታደሮች የስም ዝርዝር መንግስት ይፋ ያደረገ ሲሆን ከተገደሉት መካከል ከፍተኛ መኮንኖች እንዳሉበትም ተገልጿል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
I'm ከጨርቁ ምን አለን? ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ ያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ድረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሐቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩት ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው የተጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ፣ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌዴራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ እየሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዟዟረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት እንዲታይ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልኮ የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም ፊትም አልታገለም። ኢትዮጵያ ላንደም ለውል ግዜም ከመዝበራ ከጭቆና ተላቃ ህዝባ በፈቀደው መሪ በመርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል። አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የልንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው ህይወትህ ህይወቴ ነው ብለው በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ሊሆን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን አንድነትን አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም በረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ በረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የውያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነጻነት ከሌለ Besser tomare piallo macvedele Sendet me chaimano tala mane chimne Arma ye lege daello ne sanet Anna sa prishim tari ki vaksana Jego chishwarti ya zvonen ko menal zvonen ko menal
Sendekachin uri uri korte shafri Sendekachin uri uri korte የናቴ ጡጦ አደርቆ በገረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ አፉን ከፍቶ እንዴት ተሰበ ምን ወጥቶ አባቴም ኮርምት ብሎ ተቀምጦ በመክራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን እያስበ ብቻውን እያወራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀላውን ብሄድ ጭስም አይጭስ እሳትም አይነት ከአንዱ ቤት ታንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። Balingedi Mbae Mbae Kolelala Yali jinnatin kunshashara Tinni gorfona Lerahab Labird yagalit onyin Lelimana lagodana yabak onyin የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራጋቸው እንባዬ ኮለል በል ከድንጋይ ቀሃፈር ያጋጨ ታምራት ያሳየኝ አስታ በል እንግዲህ እንባዬ ኮለል በል
ሰለሙ በደሙላ ሳብሽ በደሙላ ኖር ሰንደካማች ኑሪ የበሰከሽ ኑሪ የተናገ አበው በደማቸው ያቆዩት ከፋች
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በያገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በያገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ከአእምሯችንም ያልጠፋ የቅርብ ትዝታዎቻችን ናቸው። باگرچنم از بین کدار اسکدار است تباب روی اسن ساون اگران کت کت یاسراز تیماتوسل ساس دست هزباوی آمدن باشستاوی و تدراوی منگست کاغر بکل یا ادهرت هایلات گار ابرو با سوویت تال کاغر بنت تجبو ببزوم توشی میکوت روزی گوچن باره منی نت قبل لب حالا یزبون آمدس انگت کلم مو اگری تون نهزبون زاری یاین لالنو تباب نه ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ለንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ ያሁኑን ሁኔታ ከቀደሙት በሞላ ምንድዩ ያድርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት ያሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ይችላል የሰብዩ ህዝብ መብትና ደህንነት ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰይ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት አድሃሪ ይሁኑ ተራማጅ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይሄውም አንድ አገር መንግስት አለው ከተባለ ሀ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ ያገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። ባለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳን በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለማስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ ሀገር እንያስ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዳን የሚሰጥ መንግስት ተብሎ የሚጠራገዛስ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። ተባበሩት ያለም መንግስታት ቻርተርም የየሀገሮች ያየር ክልል አለ። ለዚህ ነው አንድ ሀገር የሌላውን ሀገር ያየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና ባረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በአስር በመቶ አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ ባገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔው ሸት የሚደጋገም የሚባዛም አይደለም። የምንነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል፣ ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ፣ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ ለባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። አንድ አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ህዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንከሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራሄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። Thank you. ዛሬ ባገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ ያገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ ያገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዲሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማ ጥቅም እያነሆለላቸው ለአባይ ግድብ አዋጡ፣ በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች ከዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት፣ ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት፣ ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህ ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመስተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከመጹ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ድናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ ቆሞ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው በነቶ በ1966 ዓመተ ምህረት ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የሀገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ ለሀገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉናቸው ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለወደብ ለማስቀረቱ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ ትልቅና ለሚሆኑት የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንክሱ ከስልጣን ኮርቻው ካልተገረሰሰ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተከታተለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መከላከል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራእይ እንዳይደናቀፍ የራእዩን ባለቤት ግንባር ቀደም አርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራእይ ኢትዮጵያን ማዳን፣ ክብሯና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የአገራችን እጣ አማረ ተበላሸ ግድ የሌላቸው ባዕዳን በስተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ ያገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል ቆርጠን መታገል አመረን መታገል አለብን። ለውድ ሀገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም ያርበኞች ሀገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው።
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ